ይህ የአሜሪካ ድምፅ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪ ስዌስት ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ምሽት ስርጭታችን ጀመረ። የፕሪቶሪያው የሰላም ስምምነት አፈጻጸም ሊገመገም ነው።
የአፍሪካ ህብረት የፕሪቶሪያ ስምምነት አፈጻጸም ላይ ውይይት ይኖረዋል። ትልቁ ነገር መንግስት ለሰላም ቁርጠኛ ነው፣ በጋራ መስራት ያስፈልጋል። በተናጠል የሚደረግ የሰላም አፈጻጸም የለም። እስካሁን የተካሄደበት ርቀት ትልቅ ትርጉም እንዳለው መውሰድ ያስፈልጋል። ሰላም የሚል ቋንቋ መነገር መቻሉ
የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለምን የሰማችሁት። ይህንና ሌሎችም የሀገር ውስጥና የውጭ ሀገር በርካታ ዘገባዎችን ይዘን ቀርበናል። ሐሙስ የካቲት 28 2016 ዓ.ም ክብራትና ክብራን እንደምናመሻችሁ። ሳስተናግዳችሁ የማመሸው እንግዲህ ወልዴ ነኝ። ፕሮግራማችንን ከስቱዲዮ የሚቆጣጠርልን ንጉሶ ታምሬ ነው። ለዜናው አስማማየ ነው በስቱዲዮ ተሰይሟል። የምሽቱ ዋና አዘጋጅ ጽዮን ግርማ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com እንዲሁም በፌስቡክ አት ቪኦኤ አምሃሪክ ላይ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት አብራችሁ እንድትቆዩ የጋበዝኩ። አሁን ወደ ዓለም ዜናው።
ሰላም ጤና ይስጥልን አድማጮቻችንና ተመልካቾቻችን፣ እንደምን አምሽታችኋል? የዕለቱን የምሽቱን ዜና የማሰማችሁ አስማማየ ነኝ። በቅድሚያም ዋና ዋናዎቹ፣ የኦነግ የፖለቲካ ኦፊሰር አቶ በቴ ኦርጌሳ ከስራ ለመፈታታቸውን ጠበቃቸው ተናገሩ፣ ፕሬዚዳንት ጆ ባይደን የአሜሪካ የዛሬ ሁኔታ ዓመታዊ ንግግራቸው ዛሬ ማታ እንደሚያደርጉ ይጠበቃል፣ የሁቲ ታጣቂዎች በንግድ መርከብ ላይ ባደረሱት ጥቃት ሶስት ሰዎች መገደላቸው ተገለጸ፣ የሚሉት ዋና ዋናዎቹ ናቸው። ወደ መጀመሪያው ዜና አልፋለሁ። ፍርድ ቤት በ100,000 ብር ዋስትና ከስር እንዲለቀቁ የወሰነላቸው የኦነግ የፖለቲካ ኦፊሰር አቶ በቴ ኦርጌሳ ከስር እንዳልተፈቱ ጠበቃቸው ገለጹ። ትላንት ረቡዕ የካቲት 27 2016 ዓ.ም አዲስ አበባ የመጀመሪያ ደረጃ ፍርድ ቤት ለሶስተኛ ጊዜ ቀርበው የነበሩት የኦሮሞ ነጻነት ግንባር ኦነግ የፖለቲካ ኦፊሰር አቶ በቴ ኦርጌሳ በ100,000 ብር ዋስትና እንዲለቀቁ ፍርድ ቤቱ ወስኖላቸው እንደነበረ ጠበቃቸው አቶ ቦኖ ያዘው ተናግረዋል። ይሁንና ዛሬ ቤተሰቦቻቸው የዋስትና ገንዘቡን ከፍለው የመልቀቂያ ትእዛዝ ለፖሊስ መምሪያ ቢያስገቡም ነገ ይግባኝ እንደሚጠይቅባቸውና ፍርድ ቤት እንደሚያቀርባቸው በመግለጽ ፖሊስ እንደማይለቃቸው በማስታወቁ ሳይፈቱ መቅረታቸውን ለአሜሪካ ድምፅ ተናግረዋል።
በዚሁ መሰረት ዛሬ የተጠየቀው የተባለው ብር ተቀብሎ ለፍርድ ቤቱም ቀርቦ የመልቀቂያ ትእዛዝ ለፖሊስ መምሪያው ተጽፎ ነበር። የመልቀቂያ ወረቀትም ፖሊስ መምሪያው ከደረሰ በኋላ ግን መልቀቅ አልተቻለም። ያቀረቡት ምክንያት ነገ ይግባኝ እንጠይቅበታለን፣ ፍርድ ቤት እናቀርባለን በሚል ምክንያት አልተለቀቀም። ጠዋት ትእዛዙ ከፍርድ ቤት ሲወጣ መጀመሪያ ላይ መደረግ ያለበት የታችኛውን የስር ፍርድ ቤቱን ትእዛዝ የሚያግድ ትእዛዝ መምጣት ነበረበት። ያ ትእዛዝ አልመጣም። የእግድ ትእዛዙ ስላልመጣ የመጀመሪያ ደረጃ ፍርድ ቤቱ የመልቀቂያ ትእዛዙን አውጥተዋል። እስከዚህ ደረጃ ድረስ ሁሉም ቤተሰቡም ሆነ እኛ የህግ ባለሙያዎቹ ይወጣል የሚል ግምት ነበረን። መጀመሪያ መጥሪያው ሲደርሰን ነው ይግባኝ የተባለበት። ዛሬ ላይ ጉዳዩ የተፈጸመ አሁን ከሰዓት 10 ሰዓት አካባቢ ስለሆነ በሰዓት የተደረገ ነገር የለም።
አቶ በቴ ኦርጌሳ የካቲት ሐሙስ የካቲት 14 2016 ዓ.ም ከፈረንሳዊ ጋዜጠኛ አንቷን ጋሊንዶ ጋር ቃለ ምልልስ እያደረጉ ባለበት ወቅት ነበር በቁጥጥር ስር የዋሉት። መጀመሪያ ላይ የአገር ሚስጥር አሳልፎ በመስጠት መጠርጠራቸው እንደተገለጸላቸው የተናገሩት ጠበቃቸው አቶ ቦና በኋላ ፍርድ ቤት ሲቀርቡ ደግሞ ሸኔና ፋኖ አዲስ አበባ ላይ ሁከት እንዴት ማስነሳት እንደሚችሉ ስትራቴጂ አውጥተዋል የሚል ክስ ቀርቦባቸው እንደነበረ ተናግረዋል። ለሶስተኛ ጊዜ ፍርድ ቤት በቀረቡበት ወቅትም ፖሊስ ተጨማሪ 14 የምርመራ ቀናት ጠይቆባቸው የነበረ ቢሆንም ፍርድ ቤቱ ግን ከዚህ በፊት የነበሩ የምርመራ ሂደቶች መጓተታቸውንና አሁንም ፖሊስ ማቅረብ ያለበትን ማስረጃ አላቀረብም በሚል የዋስትና መብታቸው እንዲከበርላቸው ወስኖ እንደነበረም ገልጸዋል። ከአቶ በቴ ጋር አብሮ በቁጥጥር ስር ውሎ የነበረው ፈረንሳዊ ጋዜጠኛ አንቷን ጋሊንዶ የዛሬ ሳምንት ከእስር ተለቆ ወደ አገሩ መመለሱ ይታወሳል። በሰሜን ናይጄሪያ ሽፍቶች 50 ሰዎችን ጠለፉ። በሰሜን ናይጄሪያ እስልምና አክራሪ ሳይሆን አይቀርም በተባለ ቡድን 50 የሚሆኑ ሰዎች ታግተው ተወስዷል ሲሉ የአካባቢው ባለሥልጣናትና ነዋሪዎች ዛሬ ረቡዕ ተናግረዋል። ሮይተርስ የላከውን አጭር ዘገባ እንግዶ ወልድ ያቀርበዋል።
አብዛኞቹ ሴቶች ናቸው የተባሉ 50 የሚሆኑ ሰዎችን ያገተው በእስልምና አክራሪነት የሚጠረጠር ሽፍታ ቡድን ሳይሆን እንዳልቀረ ተመልክተዋል። ላለፉት 10 ዓመታት ጦርነት ያወጀው ቡድን የጅምላ ጠለፋም ሲያካሄድ ሰንብቷል። ቦኮ ሐራም እና በምዕራብ አፍሪካ የሚገኘው የእስላሚክ ስቴት አይሲስ ተቀጣይ ቡድኖች በሰሜን ናይጄሪያ በሚገኘው ቦርኖ ግዛት የሚንቀሳቀሱ ሲሆን የጸጥታ ኃይሎችንና ሲቪሎችን ኢላማ በማድረግ በ10,000 የሚቆጠሩ ሰዎችን ገድለዋል ወይም አፈናቅለዋል። በዚህ ሳምንት ሰኞ ዕለት የተፈጸመው ጠለፋ ከቻድ እና ከካሜሩን ጋር በሚዋሰነውና ጋምቦሩ በተሰኘው ጠረፋማ አካባቢ መሆኑን ጂሃዲስቶችን በሚፋለመውና በሲቪሎች የተቋቋመው የጋራ ግብረ ኃይል ውስጥ ያሉ አንድ ባለሥልጣን አስታውቀዋል። በጉዳዩ ላይ ለመገናኛ ብዙሃን አስተያየት እንዲሰጡ እንዳልተፈቀደላቸውና ስማቸውን እንዳይጠቀስ የጠየቁት ባለሥልጣን እንዳሉት የተጠለፉት 50 የሚሆኑ ሰዎች በተፈናቃይ መጠለያ ውስጥ ይኖሩ የነበሩ ናቸው። በጠለፋው ወቅት የማገዶ እንጨት ፍለጋ በቻድ ሐይቅ አቅራቢያ ወደሚገኘው አካባቢ አቅንተው የነበረ ሲሆን በአካባቢውም ሁለቱ አማጺ ቡድኖች እንደሚንቀሳቀሱ ይታወቃል።
የኤደን ባህረ ሰላጤን የተመለከተው ዘገባ ስናልፍ ሁቲዎች ከሚቆጣጠሩት የየመን አካባቢ ኤደን ባህረ ሰላጤ ላይ በቆመ የንግድ መርከብ ላይ ትናንት ረቡዕ በተተኮሰ ሚሳይል 3 የመርከቡ ሰራተኞች መገደላቸውን የዩናይትድ ስቴትስ ማዕከላዊ እዝ አስታወቀም። በኢራን የሚደገፉት ሁቲ ታጣቂዎች በዓለም አቀፍ የንግድ መርከቦች መተላለፊያ መስመር ላይ እንደ አውሮፓውያን አቆጣጠር ባለፈው ህዳር አጋማሽ በተከታታይ ጥቃት ማድረስ ከጀመሩ ወዲህ በጥቃቱ የሰው ህይወት ሲጠፋ የትናንቱ የመጀመሪያ መሆኑ ተገልጿል። የዩናይትድ ስቴትሱ የጦር ኃይል ማዕከላዊ እዝ ሴንትኮም እንዳስታወቀው የሁቲ ታጣቂዎች በሁለት ቀን ውስጥ 5 ሚሳይል ተኩሰዋል። ትናንት ሁቲዎች የተኮሱት ሚሳይል የመታው በባርባዶስ ስም የተመዘገበ ንብረትነቱ የላይበሪያ ንግድ መርከብ ሲሆን በመርከቡ ጉዞ መቆጣጠሪያ ክፍል ላይ ቃጠሎ ማስነሳቱን የመከላከያ ባለሥልጣናት ለቪኦኤ አመልክተዋል። በጥቃቱ የመርከቡ ሠራተኞች የቆሰሉ ሲሆን 3ቱ በአስጊ ሁኔታ መጎዳታቸውም ገልጸዋል። ፊሊፒንስ ከተገደሉ የመርከቡ ሠራተኞች መካከል 2ቱና ከቆሰሉትም 2ቱ ዜጎቿ መሆናቸውን አስታውቃለች። ዩኤስኤስ ፊሊፒንስ ሲ የተባለ ሚሳይል ተሸካሚ መርከብ መርከበኞችን ለመርዳት ተንቀሳቅሶ እንደነበረ አንድ የዙ ባለሥልጣን ገልጸው እርዳታ ለመስጠት መጀመሪያ የደረሰው የህንድ አውዳሚ መርከብ መሆኑንም አክለው ጠቅሰዋል። የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ዱቸሪች ትናንት በሰጡት ቃል በሁቲዎች ታጣቂዎች ጥቃት በሰው ህይወት በንብረትና በተፈጥሮ አካባቢ ላይ የሚደርሰውን ጉዳት እያየን ነው። ሁቲዎች በቀይ ባህር በዓለም አቀፍ ንግድ መርከቦች እንቅስቃሴ ላይ የሚያደርሱትን ጥቃት እንዲያቆሙ ጥሪ እናቀርባለን ብለዋል። አድማጮች፣ ዜና እየተላለፈላቸው የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። ፕሬዚዳንት ጆ ባይደን ዛሬ ሐሙስ ማታ በዩናይትድ ስቴትስ ምክር ቤቶች የጋራ ጉባኤ የአሜሪካን የዛሬ ሁኔታ ዓመታዊ ሪፖርት የሚያቀርቡበት ንግግር ያደርጋሉ። ፕሬዚዳንቱ በንግግራቸው አስተዳደራቸው ያከናወናቸውን ስራዎች አስመልክተው ማብራሪያ የሚሰጡ ሲሆን የምክር ቤቱ አባላት የደህንነት እርዳታ የሚመለከተውን ሕግ እንዲያጸድቁም ግፊት ያደርጋሉ። በመጪው ፕሬዚዳንታዊ ምርጫ ዳግመኛ ለመመረጥ በያዙ ጥረት መራጮች እንዲደግፏቸው ባይደን በዛሬ ምሽት ንግግራቸው ተማጽኖ እንደሚያቀርቡ ተመላክቷል። ፕሬዚዳንቱ ትናንት ረቡዕ በማኅበራዊ መገናኛዎች በቪዲዮ በቀረበው ንግግራቸው ስለ እርምጃዎቻችን እናሳውቃችኋለን፣ ለወደፊት ያለንን ቅድም እነግራችኋለን ብሏል። ባይደን በመሠረተ ልማት፣ በመድኃኒት ዋጋ፣ በተማሪዎች የትምህርት ክፍያ ዕዳና በመሳሪያ ቁጥጥር ላይ ያተኮሩ ማብራሪያዎችን እንደሚሰጡ ይጠበቃል። ፕሬዚዳንት ባይደን የዘንድሮውን የአሜሪካ የዛሬ ሁኔታ ሪፖርት ማቅረቢያ ንግግራቸውን የሚያደርጉት በመጪው ፕሬዚዳንታዊ ምርጫ ከቀድሞ ፕሬዚዳንት ዶናልድ ትራምፕ ጋር ለሁለተኛ ጊዜ እንደሚፎካከሩ ከዕለት ወደ ዕለት ግልጽ እየሆነ በመጣበት በአሁኑ ወቅት መሆኑ ነው። ከፕሬዚዳንት ጆ ባይደን ንግግር በኋላ የአላባማ ሴኔተር ኬቲ ፕሪት የሪፐብሊካኖችን ምላሽ ያቀርባሉ። ሙሉን የፕሬዚዳንቱ ባይደን የስቴት ኦፍ ዘ ዩኒየን ንግግር በቀጥታ እየተከታተል በሁሉም የማኅበራዊ መገናኛዎቻችን ገጾቻችን ላይ ዘገባው እንደምናቀርብም ከወዲሁ ልንገልጽላችሁ እንወዳለን። ሐማስ ተደራዳሪዎች ዛሬ ከካይሮ መውጣታቸውን አስታወቀም። ከእስራኤል ጋር በሚካሄደው ጦርነት አዲስ የተኩስ አቁም ስምምነት እንዲደረግ በግብፅ ዋና ከተማ ላይ ሲካሄድ የቆየው ድርድር በመጪው ሳምንት እንደሚቀጥል የሐማስ ተደራዳሪዎች አመልክተዋል። ዩናይትድ ስቴትስ፣ ግብፅና ካታር ውጊያው ለስድስት ሳምንታት ያህል እንዲቆም ጋዛ ውስጥ በታጣቂዎች ቁጥጥር ስር ያሉ ታጋቾችና እስራኤል ከያዘቻቸው እስረኞች ውስጥም አንዳንዶቹ እንዲለቀቁ በሚጠይቀው የተኩስ አቁም እቅድ ስምምነት ላይ እንዲደረስ ጥረት ሲያደርጉ ሰንብተዋል። ከጋዛ ሰርጥ ኃይሎቿን ሙሉ በሙሉ እንድታስወጣ ሐማስ ያቀረበውን ጥያቄ ውድቅ ያደረገችው እስራኤል አስተያየት አልሰጠችም። እንደ አውሮፓውያን አቆጣጠር ጥቅምት 7 ቀን ሐማስ በፈጸመው ጥቃት 1200 ሰዎች እንደተገደሉባት ያስታወቀችው እስራኤል ሐማስን ለመደምሰስ ባላት እቅድ እንደ ጸናች መሆኗን ተናግራለች። ፍልስጤማውያኑ ታጣቂዎች አሁንም ወደ 100 የሚሆኑ ሰዎችንና የ30 ሰዎችን አስከሬኖች እንደያዙ ናቸው ተብሎ ይታመናል። ይህ በእንዲህ እንዳለ የእስራኤል ጦር ኃይል ዛሬ በሰጠው መግለጫ በጋዛ ሰርጥ ደቡባዊ አካባቢ ጥቃት አድርሰን የታጣቂዎቹ ዋና ማዕከል አውድመናል ብሏል። ኃይሎቹን ካንዩኒስ ውስጥ ባደረሱት ጥቃት የታጣቂዎቹን የመሳሪያ ማከማቻ ማግኘታቸውንም አመልክቷል። ይህ በእንዲህ እንዳለ ጋዛን ከግብፅ ጋር በሚዋስነው ራፋ አካባቢ የተጠለሉ ፍልስጤማውያን ተፈናቃዮች የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁን የጥቃት ማስጠንቀቂያ በመፍራት ከአካባቢ መውጣት መጀመራቸውን የተባበሩት መንግስታት ድርጅት የፍልስጤም ሰብአዊ እርዳታ ተጠባባቂ አስተባባሪ ጂሚ ሜክልጎልድሪክ አመልክተዋል። እስራኤል ራፋ ላይ ጥቃት ከመክፈቱ አስቀድሞ ፍልስጤማውያኑ ደህንነታቸው ወደሚጠበቅበት ቦታ እንደምታዛውር የተናገረች ቢሆንም ወዴት እንደሚላኩት ግን አላሳወቀችም። በጋዛ የሁለት ቀናት ጉብኝት አድርገው የተመለሱ የተባበሩት መንግስታት ድርጅት የሰብአዊ ረድኤት ባለስልጣን የረድኤት የተኩስ አቁም ስምምነት ቢደረስ ወይም እስራኤል ጥቃት የከፈተች እንደሆን በሚል ሁለት እቅዶችን እያዘጋጀች መሆናቸውን አስረድተዋል። ሩሲያ የቦምብ ጥቃት ሙከራ ከሸፍኳለች። በሰሜናዊ ሩሲያ በመንግስት አስተዳደር ህንፃ ላይ የቦምብ ጥቃት ለማድረስ ያቀደ ቤላሩሲያዊ ተኩሰን ገለናል ሲል የሩሲያ ፌዴራል ጸጥታ አገልግሎት አስታውቋል። ግለሰቡ ጥቃቱን ሊያደርስ ያቀደው ዩክሬን ወክሎ ነበር ሲል የጸጥታ አገልግሎቱን ጨምሮ አስታውቋል። ቤላሩሳዊው ቤት ውስጥ በተዘጋጀ ፈንጅ ጥቃቱን ለማድረስ ያቀደው ሩሲያን ከፊንላንድ ጋር በሚዋስነው ድንበር 250 ኪሎ ሜትር ርቀት ላይ በምትገኘው ኦሎኔት የተባለች ከተማ ውስጥ እንደነበረ ነው ሩሲያ አስታወቀችው። ከዩክሬን በኩል እስካሁን የሰጠ አስተያየት የለም። ይህ በእንዲህ እንዳለ በደቡባዊ ዩክሬን ከተማ ከባድ የፍንዳታ ድምፅ መሰማቱ ተዘግቧል። ፍንዳታው የተሰማው የዩክሬን ወሎድሞር ዜሌንስኪ እና የግሪክ ጠቅላይ ሚኒስትር ኪሪያኮስ ሚትሶታኪስ በጦርነት በዳሸቀው አካባቢ ጉብኝታቸው በማጠቅ ላይ ሳሉ መሆኑን አመልክተዋል። መኪናችን ውስጥ እየገባን ሳለን የፍንዳታ ድምፅ ሰምተናል ያሉት የግሪኩ ጠቅላይ ሚኒስትር ፍንዳታው ኦዴሳ አሁንም በጦርነት ውስጥ እንደተጠመደች መሆኗን አስታውሶናል ብለዋል። በፍንዳታው ቁጥራቸው በውል ያልታወቁ ሰዎች እንደተገደሉ ዜሌንስኪ ተናግረዋል። ይህ በእንዲህ እንዳለ የአውሮፓ ኮሚሽን ፕሬዚዳንት ኦርሱላ ቮን ደሌን በግሪኩ መሪ ጉብኝት ወቅት የተፈጸመውን ጥቃት ሌላ የሽብርተኝነት ሙከራ በማለት አውግዘዋል። አድማጮቻችንና ተመልካቾቻችን የምሽቱ ዜናዎቻችን እነዚህ ነበሩ። አሁን ወደ እንግቱ ልምናቸው።
አስማማው የነውን ለዓለም ዜናው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የአሙስ ምሽት ስርጭታችንን ነው። ሳስተናግዳችሁ የማመሸው እንግዲህ ወለነኝ። ስርጭታችንን ከስቱዲዮ የሚቆጣጠርልን ንጉሱ ታምሬ፣ የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ፣ የዌብና ማህበራዊ ሚዲያ አሰናጃችን አበባዩ ገበያው፣ እንዲሁም የምሽቱ ዋና አዘጋጅ ጽዮን ግርማ ነች። አሁን ወደ ምሽቱ አብይ ርዕስ ዘገባችን እናልፋለን። የፕሪቶሪያው የሰላም ስምምነት አፈጻጸም ሊገመገም መሆኑ ተነግሯል። የሰላም ስምምነቱ ግምገማ የስምምነቱ ፈራሚዎችና አደራዳሪዎች በተገኙበት እንደሚካሄድም ታውቋል። የኢትዮጵያ መንግስትና የትግራይ ጊዜያዊ አስተዳደር ግምገማው እንደሚካሄድ አረጋግጠዋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ለግምገማው ዛሬ ወደ አዲስ አበባ እንደሚያቀኑም ታውቋል። ኬኔዲ አባተ ዝርዝሩን ይዘዋል።
ለሁለት ዓመት የተካሄደው የሰሜን ኢትዮጵያ ጦርነት መቋጫ ያገኘበት የፕሪቶሪያው ዘላቂ የግጭት ማቆም ስምምነት ከተፈረመ በኋላ የሚካሄደው የስምምነቱ አፈጻጸም ግምገማ በአይነቱ የተለየ ነው። በዋና አደራዳሪው የአፍሪካ ህብረት አዘጋጅነት በሚካሄደው በዚህ ግምገማ ላይ ዩናይትድ ስቴትስን ጨምሮ በድርድሩ ላይ ተሳትፎ ያላቸው ሌሎች አካላትም እንደሚገኙ ታውቋል። የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሀመርም በዚሁ ግምገማ ላይ ለመሳተፍ ወደ ኢትዮጵያ ማቅናታቸውን የአገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። መስሪያ ቤቱ ትናንት በድረገጹ ባወጣው መግለጫ ማይክ ሀመር ከዛሬ የካቲት 28 እስከ መጋቢት 4 ቀን 2016 ዓ.ም በኢትዮጵያ መንግስትና በህወሓት መካከል በተፈረመው የፕሪቶሪያው ግጭትን የማቆም ስምምነት አተገባበር ዙሪያ በአፍሪካ ህብረት በተዘጋጀው የስትራቴጂካዊ ግምገማ ላይ ይታደማሉ ብሏል። ጦርነቱ ያበቃ ቢሆንም ሰላሙን ለማጽናት ተጨማሪ እርምጃዎችን መውሰድ እንደሚያስፈልግም አጽንኦት ሰጥቷል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ዛሬ ለጋዜጠኞች መግለጫ በሰጡበት ወቅት ጋዜጠኞች ለተነሳላቸው ጥያቄ ሲመልሱ ግምገማው እንደሚካሄድ አረጋግጠዋል።
ፕሪቶሪያን ስምምነት ትግበራ ዙሪያ ስብሰባ በቅርቡ ስብሰባ ተጠርቶ ነበር። ውይይት ይደረጋል ተብሎ ይጠበቃል። የአፍሪካ ህብረት የፕሪቶሪያ ስምምነት አፈጻጸም ላይ ውይይት ይኖረዋል። ትልቁ ነገር መንግስት ለሰላም ቁርጠኛ ነው። በጋራ መስራት ያስፈልጋል። በተናጠል የሚደረግ የሰላም አፈጻጸም የለም። እስካሁን የተካሄደበት ርቀት ትልቅ ትርጉም እንዳለው መውሰድ ያስፈልጋል። ሰላም የሚል ቋንቋ መነገር መቻሉ የሰላም ስምምነት ብሎ ስለ ሰላም ማንሳት መቻሉ በራሱ ቀላል አይደለም።
የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጌታቸው ረዳም እንዲሁ የአፍሪካ ህብረት በኢትዮጵያ መንግስትና በህወሓት መካከል በተፈረመው የፕሪቶሪያ ስምምነት አፈጻጸም ዙሪያ የስትራቴጂካዊ ግምገማ አዘጋጅቷል ብለዋል። በግምገማው ላይ ሁለቱን ፈራሚ አካላት ጨምሮ የአፍሪካ ህብረት፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ የተባበሩት መንግስታትና የምስራቅ አፍሪካ የልማት በይነ መንግስታት ባለስልጣን ኢጋድ እንደሚሳተፉም ገልጸዋል። አቶ ጌታቸው በኤክስ አድራሻቸው ባስተላለፉት መልእክት ስምምነቱን ሙሉ በሙሉ መተግበር ወሳኝ ነው ያሉ ሲሆን ለዚህም የግምገማውን አስፈላጊነት አውስተዋል። የግምገማው መካሄድ ይፋ የሆነው የትግራይ ክልል ጊዜያዊ አስተዳደር የፕሪቶሪያውን የሰላም ስምምነት አፈጻጸም በተመለከተ ከፌደራሉ መንግስት ጋር የሚኖረውን ንግግርና ግንኙነት በአፍሪካ ህብረት በኩል ብቻ እንደሚያደርግ ካሳወቀ ከቀናት በኋላ ነው። የኢትዮጵያ መንግስት ለስምምነቱ ተግባራዊነት ብዙ ሰርቷል ያሉት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር መለስ አለም ሆኖም በርካታ የሚቀሩ ጉዳዮች መኖራቸውን ጠቅሰው ስለ ሰላሙ ቀጣይነት ተከታዩም ብለዋል።
ባለቤቶቹ እኛ ነን። በነገራችን ላይ ስለ ሰላም ከኛ በላይ ሊሰራም ይችላል አካል የለም። እርግጥ ነው አፍሪካዊ ድጋፍ ነበረው፣ ግን የሰላም ባለቤቶች እኛ ነን። ኢትዮጵያውያን ሰላም እንዲመጣ ሁሉም አካል አስተዋጽኦ ማድረግ አለበት፣ ኃላፊነት አለበት። ተጠቃሚዎቹም እኛ ስለሆንን ለማለት ነው።
ከስምምነቱ አፈጻጸም ጋር በተገናኘ ሁለቱ አካላት በተለያዩ አጋጣሚዎች ሲወቃቀሱ መቆየታቸው ይታወቃል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ኬኔዲ አባተን ለዘገባው እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምጽ የሚተላለፍላችሁን የሐሙስ ምሽት ስርጭታችንን ነው። ያደመጣችሁት የምሽቱን አብይ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በግጭት ሳቢያ 3700 የአማራ ክልል ትምህርት ቤቶች እንደተዘጉ ናቸው ይላል ቀጣዩ የትንታኔ ዘገባ። በአማራ ክልል ባለፈው ዓመት መጨረሻ በተቀሰቀሰውና ተለዋዋጭ ገጽታ እያሳየ በተስፋፋው ግጭት በትምህርት ዘመኑ የመጀመሪያ መንፈቅ 3700 የሚደርሱ ትምህርት ቤቶች እስካሁን ተዘግተው እንደሚገኙ የክልሉ ትምህርት ቢሮ አስታውቋል። የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ከአሜሪካ ድምፅ ጋር በነበራቸው ቆይታ በጸጥታ ችግር ምክንያት በትምህርት ዘመኑ ከ2.6 ሚሊዮን በላይ የክልሉ የአንደኛና የሁለተኛ ደረጃ ተማሪዎች ከትምህርት ገበታ ውጪ መሆናቸውን ገልጸዋል። አስቴር ምስጋናው ዝርዝሩን ታቀርብልናለች።
በአማራ ክልል ከሚገኙት ከ10,000 በላይ የአንደኛና ሁለተኛ ደረጃ ትምህርት ቤቶች ውስጥ በሺዎች የሚቆጠሩቱ ካለፈው ዓመት ሐምሌ ወር ጀምሮ በተቀሰቀሰውና ጋብ እያለ እስከ ትምህርት ዘመኑ አጋማሽ ድረስ በቀጠለው ግጭት የተነሳ እንደተዘጉ መሆናቸውን የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ ለአሜሪካ ድምጽ ተናግረዋል። በትምህርት ቤቶቹ አለመከፈት ምክንያት ከሚሊየን ያላነሱ ህጻናት ከትምህርት ገበታ ውጪ እንደሆኑ የገለጹት ኃላፊዋ ወደ አገልግሎት ለመመለስ እንቅስቃሴ መጀመሩን አስታውቀዋል።
ከሁለት ሳምንት ወዲህ ጀምሯል። እነሱም እንዳልጀመሩ ተቆጥሮ 3513 አካባቢ አንደኛ ደረጃ፣ 225 አካባቢ ሁለተኛ ደረጃ ትምህርት ቤቶች፣ ወደ 3700 አካባቢ ትምህርት ቤቶች ስራ ላይ አይደሉም። 2.6 ሚሊዮን ተማሪዎች ጭራሽ አልተመዘገቡም። የተወሰነ ቁጥር ያለው ደግሞ ወጣ ገባ ሚል ጸጥታው ጸጥ ሲል ይጀምራሉ። የሆነ ኮሽ ሲል ደግሞ የመቅረት ሁኔታ አለ። ይሄ ደግሞ ትምህርት ጥራቱ ላይ የራሱ የሆነ ተጽዕኖ አለው።
ልጆቻቸው ከትምህርት ቤት ውጭ ሆነው በቤት ውስጥ መዋላቸውን የስነ ልቦና ጉዳት እንዳደረባቸው የሚናገሩት በሰሜን ጎጃም ዞን ይርማና ዴንሳ ወረዳ የአዴት ከተማ ነዋሪው አቶ ሚኪያስ ተመስገን ጸጥታው ተስተካክሎ ትምህርት እንዲጀመር ይጠይቃሉ።
ልጆች አሁን የሚገርምሽ በአለባሌ ቦታ ነው አንዳንዶች ፉርጌ የሚውለው በአብዛኛው ነው። በጣም እያዘነ ነው ያለው። በጣም እያለቀስነ ነው ያለ ነው። እኛ ልጆች መማራቸውን ነው የምንፈልግ።
የተቋረጠውን ትምህርት ለማስጀመር ከባለድርሻ አካላት ጋር ምክክር እየተደረገ ነው ያሉት የክልሉ ትምህርት ቢሮ ኃላፊ ዶክተር ሙሉነሽ ደሴ የተማሪ ወላጆችን በአካባቢያቸው ሰላም እንዲመጣ ማገዝ እንዳለባቸው ጥሪ አቅርበዋል።
ለምሳሌ ምገባ የሚያስፈልገን ተማሪዎች ብዙ ናቸው። በፈጥኖ መድረስ ያለብን ጉዳዮች ብዙ ናቸው። አንዳንዶቹ ደግሞ መንግስት ማይደርስባቸውም። ሁማኒታሪያን የራሱ ህግ አለው። ገብተው እርዳታ መስጠት መቻል አለባቸው። የጤና አገልግሎት መስጠት መቻል አለባቸው። ይህን ብዙ እያየን አይደለም ክልላችን ላይ። ይህ አላማችን ምንድን ነው? ክፍተቶችን በመሙላት ተስፋ ያለው ትውልድ መፍጠር በሚል ጥሪ ነው የዛሬው ጥሪ ነው።
በአዴት የመሰናዶ ትምህርት ቤት የ12ኛ ክፍል ተማሪ እንደነበር የገለጸው ተማሪ ቻላቸው ይታይ በዘንድሮ ዓመት ትምህርት ቤቱ ባለመከፈቱ በተማሪዎች ላይ ከፍተኛ ሰብአዊ ለውጥ መምጣቱን ተናግሯል።
ትምህርት አለመከፈቱ ብዙ ስለንቦናችንን ጎርቶታል። ለምሳሌ ብልሽ በሰዓት ምንማርም አጠና አይወጣልንም እያለ ሴቱ ዳር እያገባ ነው የተቀመጠው። ወንድ ልጅ ሁልቤት ነው የሚውል፣ ካርታ ነው የሚውለው። እኛ ሰላም ሆኖ ትምህርታችን መማር እንፈልጋለን። የሀገር አቀፍ ተፈትነን የዩኒቨርሲቲ ላይፍ እንፈልጋለን።
የአማራ ክልል የትምህርት ዘርፍ ቀደም ባለው ጦርነትና በድርቅ ምክንያት ጭምር መጎዳቱንም የዓለም አቀፍ ድርጅቶች ሪፖርቶች አሳይተዋል። የተባበሩት መንግስታት ዓለም አቀፍ የህጻናት መርጃ ድርጅት ዩኒሴፍ ባለፈው ጥር ወር ባወጣው ሪፖርት በሰሜን ኢትዮጵያ ጦርነትና አሁን ባለው ግጭት ምክንያት የተጎዱ ወይም አገልግሎት የማይሰጡ ትምህርት ቤቶች መኖራቸውንም በአማራ ክልል የትምህርት ዘርፍ ላይ ተጽዕኖ ማሳደሩን አመልክቷል። በሰሜንና ማዕከላዊ ጎንደር ዞኖች ደግሞ ከ1665 ትምህርት ቤቶች 335ቱ በድርቅ ምክንያት የመማር ማስተማሩ ሂደት መጎዳቱን ጠቅሷል። የእነዚሁ ትምህርት ቤቶች ተማሪዎች የሆኑ ከ156000 በላይ ታዳጊዎችና ወጣቶች በድርቅ መጎዳታቸውንም ጠቁመዋል። በዚህ ምክንያት ተማሪዎች ከትምህርት ገበታ ላይ የሚቀሩበት ሁኔታ እንደተፈጠረም አስረድቷል። በክልሉ ወቅታዊ ሰላምና ጸጥታ ዙሪያ ዛሬ ሐሙስ ለመንግስት የመገናኛ ብዙሃን ተቋማት የክልሉ የሰላምና ጸጥታ ቢሮ ኃላፊና የኮማንድ ፖስት ምክትል ሰብሳቢ አቶ ደሳለኝ ጣሰው የክልሉ ሰላምና ጸጥታ አዳጊ ባሉት የመሻሻል ሁኔታ ውስጥ እንደሚገኝ ተናግረዋል። ህዝቡ በተሟላ ነጻነት እንዲንቀሳቀስ ግን ቀሪ ስራዎች መኖራቸውን አቶ ደሳለኝ አክለው ጠቁመዋል። ለአሜሪካ ድምጽ አስቴር ምስጋናው ነው።
አስቴር ምስጋናውን ለዘገባው እናመሰግናለን። የትንታኔ መጽሔታችንን ስንቀጥል በያያ ጉለሌ በቀጠለው ግጭት ሰዎች መጎዳታቸው ተገለጸ የሚለውን እናገኛለን። በኦሮሚያ ክልል ሰሜን ሸዋ ዞን ያያ ጉለሌ ወረዳ በምትገኘው ፈታል ከተማና አካባቢዋ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ባለፈው አርብ በነበረ የተኩስ ልውውጥ አንድ ሰው ሲሞት ቁጥራቸው ያልታወቀ ሲቪሎች መቁሰላቸውን ነዋሪዎች ተናግረዋል። ከክልሉ መንግስት ምላሽ አላገኘንም። ፀሐይ ዳምጠው ዝርዝሩን ታቀርብልናለች።
በኦሮሚያ ክልል የሰሜን ሸዋ ያያ ጉለሌ ወረዳ በመንግስት የጸጥታ ኃይሎችና በኦሮሞ ነጻነት ሰራዊት መካከል ሰሞኑን በድጋሚ በተካሄደው የተኩስ ልውውጥ ምክንያት ሰላማዊ ሰዎች መጎዳታቸውን ነዋሪዎች ተናገሩ። ለደህንነታቸው በመስጋት ስማቸው እንዳይጠቀስ የጠየቁ የፍታል ከተማ ነዋሪ የካቲት 22 ቀን 2016 ዓ.ም ሆነ ያሉትን ያስረዳሉ።
የኦሮሞ ነጻነት ሰራዊት ከተማዋን ለመያዝ በሶስት አቅጣጫ ተኩስ ከፍቶ ነበር። የመንግስት የጸጥታ ኃይሎች ደግሞ ወደ ከተማዋ እንዳይገቡ ሲከላከሉ ነበር። በዕለቱ የመንግስት ኃይሎች የከተማ ነዋሪዎች ባሉበት እንዲቆዩ፣ ከቤት እንዳይወጡ፣ ተማሪዎችና መምህራን ወደ ቤታቸው ቶሎ እንዲገቡ፣ ሹፌሮችም እንዳይንቀሳቀሱ በድምፅ ማጉያ እየተናገሩ ነበር። ጦርነቱ ፊት ለፊት ነበር። ነገር ግን ከከተማ ውጭ ያሉ ሰዎች ስራ ላይ የነበሩ በተኩስ ልውውጡ መካከል ተመተው አንድ አባት ወዲያው ሲሞቱ ከእርሳቸው ጋር አውድማ ላይ እህል እየወቁ የነበሩ ሌሎች ሰዎች ክፉኛ ቆስለዋል።
በተመሳሳይ ምክንያት ስማቸውን እንዳንገልጽ የጠየቁን ሌላ የአካባቢው ነዋሪ በበኩላቸው የተኩስ ልውውጡ ጋብ ሲል ነዋሪዎች መንቀሳቀስ ጀምረው እንደነበር ገልጸዋል።
ነገር ግን ውጊያው አሁንም ከከተማዋ ውጭ እንደቀጠለ ነው። እኛም ስጋት አለን። ምክንያቱም መቼና በምን ሰዓት ውጊያው እንደሚጀምር አይታወቅም። አስከፊ ጊዜ እያሳለፍን ነው።
ነዋሪዎቹ እንደገለጹት የአንድ ሰው ሕይወት በተኩስ ልውውጥ መካከል እንዳለፈና በውል የማይታወቁ መቁሰላቸውን ተናግረዋል። ከተማዋ አሁን በመንግስት የጸጥታ ኃይሎች ቁጥጥር ስር መሆኗንም ተናግረዋል። የኦሮሞ ነጻነት ሰራዊት ታጣቂዎችም ግን በቅርብ ርቀት ላይ እንደሚገኙ ያስረዱት ነዋሪዎች አሁንም አልፎ አልፎ የከባድ መሳሪያ ድምፅ እንደሚሰማ ገልጸዋል። ከያያ ጉለሌ ወረዳና ከሰሜን ሸዋ ዞን እንደዚሁም ከኦሮሚያ አስተዳደርና ጸጥታ ቢሮ ምላሽ ለማግኘት ያደረግነው ጥረት ለጊዜው አልተሳካም። ያያ ጉለሌን ጨምሮ በተለያዩ የኦሮሚያ በኦሮሚያ ክልል አካባቢዎች ግጭቶች እንደቀጠሉ የተገለጸው በአማራና በኦሮሚያ ክልሎች የሚገኙ ተፋላሚ ወገኖች ልዩነቶቻቸውን በውይይት እንዲፈቱ ጥሪዎች በቀጠሉበት ወቅት ነው። በፌደራል መንግስትና በህዋት መካከል በፕሪቶሪያ የተፈረመውን የሰላም ስምምነት በሚገመግመውና በአፍሪካ ህብረት በሚመራው ስብሰባ ላይ ለመገኘት ወደ ኢትዮጵያ የመጡት የዩናይትድ ስቴትስ የአፍሪካ ቀንድ ልዩ መልእክተኛ ማይክ ሃመር በሁለቱም ክልሎች ያሉ ግጭቶች በሰላማዊ ውይይት በሚፈታበት ጉዳይ ላይ ከኢትዮጵያ ባለስልጣናት ጋር እንደሚነጋገሩ የሀገሪቱ የውጭ ጉዳይ መስሪያ ቤት አስታውቋል። ለአሜሪካ ድምጽ ፀሐይ ዳምጠው ከአዲስ አበባ።
ፀሐይ ዳምጠውን ለዘገባውና አመሰግናለን። በቀጣዩ ዘገባም በዛው በኦሮሚያ ክልል እንቆያለን። በቦረና ዞን ሚዮ ወረዳ በአንድ ወጣት ግድያ ተቃውሞ ተቀሰቀሰ ይላል ዘገባው። በቦረና ዞን ሚዮ ወረዳ ሂዳሊሎ ከተማ ባለፈው ማክሰኞ ምሽት የጸጥታ ኃይሎች በአንድ ወጣት ላይ ፈጽመውታል የተባለን ግድያ ተከትሎ ትናንት ረቡዕ በከተማዋ ተቃውሞ እንደተቀሰቀሰ ነዋሪዎች ገልጸዋል። የቦረና ዞን ሚዮ ወረዳ ፖሊስ መምሪያ ግድያው ሲፈጸም በቦታው የነበሩ የሚሊሻ አባላት በቁጥጥር ስር እንደዋሉና ምርመራ እየተደረገባቸው እንደሚገኝ ለአሜሪካ ድምፅ አስታውቀዋል። ገርሞ ዳዊት ተጨማሪውን ይነግረናል።
በቦርና ትላንት ለተቀሰቀሰው ተቃውሞ ምክንያት የሆነው ወጣት ቀላ ቦና የተገደለው በኬላ ላይ በነበሩ የሚሊሻ አባላት በትር ተደብድቦ እንደሆነ አጎቱ አቶ ሙሉኔ ረጋሳ ለአሜሪካ ድምፅ ተናግረዋል።
ዱራኖዶ ኢኒ ዴማ ጅሩ ናምቶኮትስ ዱብታ
በቅድሚያ ቀላ ቦነያ በሞተር ብስክሌት ላይ እያለ ተኩስ ከፈቱበት። ተኩሱ ሲያልፈው በዱላ መጥተው ከሞተር ብስክሌቱ ላይ ጣሉት። ሲወድቅ ጭንቅላቱ ተቀጠቀጠ፣ አይኑም ጠፋ። እዚያው በወደቀበት እጁን ደብድበው ሰበሩት። ልጁ እቃ ሊገዛ መገንጠያ ወደሚባል አካባቢ እየሄደ ነበር። ለዚህም ይዞት የነበረውን ወደ 80 ሺህ ብር ወስደውታል። ከእርሱ ጋር አብሮት የነበረው ልጅ ተያይዘው ከወደቁ በኋላ በስልክ ድረሱልኝ ብሎ ሲደውል ነው ሰው የደረሰለት።
የሟች አጎት ለድርጊቱ በቦታው ነበሩ ያሏቸው 7 የሚሊሻ አባላት ተጠያቂ አድርገዋል። ይህንን የተቃወሙ የዲሎላ ከተማ ነዋሪዎች ትላንት በፖሊስ መምሪያው ጽሕፈት ቤት ፊት ለፊት አቤቱታ ማሰማታቸውንም ተናግረዋል።
ጉዶ ቦኤ ዮናምናም ከንን ይጄስኑ
ህዝቡ ድርጊቱን አጥብቆ ነው የኮነነው። ቀብሩንም አንፈጽምም ብሎ ነበር። መሰል የግድያ ድርጊቶች በየዓመቱ በተደጋጋሚ ሲፈጸሙ ነበር። የከተማው አስተዳደር የድርጊቱን ፈጻሚዎች በቁጥጥር ስር አውለናል፣ ከእነርሱም 4 አምነዋል በማለት ነዋሪውን እያረጋጉ ነበር።
አቶ ገረሙ በቀለ የተባሉ ሌላ የዲሎላ ከተማ ነዋሪም ትላንት ረቡዕ በተደረገው የተቃውሞ ሰልፍ በተደጋጋሚ የዘፈቀደ ግድያዎች የተማረረው ከ2000 በላይ የከተማው ነዋሪ መሳተፉን ገልጸዋል። ከ3 ዓመት በፊትም በሰርጉ ስነ ስርዓት ላይ ታድሞ የነበረ ጀልዴሳ የተባለ ወጣት በጸጥታ ኃይሉ ቢገደልም የተወሰደ እርምጃ ለመኖሩን በምሳሌነት አንስተዋል። የሚዮ ወረዳ ፖሊስ መምሪያ አዛዥ ኢንስፔክተር ገመቺስ ተክሌ በበኩላቸው በሞተር ብስክሌት እንቅስቃሴ ላይ የሰዓት እላፊ ገደብ መጣሉን ገልጸው የሕግ አስከባሪዎች ሞተረኛውን ወጣት ቀላ ቦና ያለ ለማስቆም ሲሞክሩ በመውደቁ ሕይወቱ እንዳለፈ ተናግረዋል።
ያን ሞተር ብስክሌት ለማስቆም ሲሉ ባደረጉት እንቅስቃሴ ሞተረኛው በመውደቁ ሕይወቱ አልፏል። ከህልፈቱ ጋር በተያያዘ የተጠረጠሩ የሚሊሻ አባላትን በቁጥጥር ስር አውለናል። አሁን የክስ አቤቱታ መዝገብ ተከፍቶ የማጣራት ስራ እየተደረገ ነው።
ከዚህ ቀደም በጸጥታ ኃይሎች ለተፈጸሙ መሰል የዘፈቀደ ግድያዎች ህጋዊ እርምጃ አልተወሰደም ሲሉ ነዋሪዎች ላቀረቡት አቤቱታ የጠየቅናቸው ኢንስፔክተር ገመቺስ በመሰል ድርጊት የተሳተፉ ፍርድ ቤት ቀርበው ተቀጥተዋል፣ ሌሎች ደግሞ ጉዳያቸው በህግ ተይዞ በመታየት ላይ ነው ሲሉ ምላሽ ሰጥተውናል። የሟቹ ወጣት ቀላ ቦነያ የቅብር ስነ ስርዓት ትላንት ረቡዕ በከተማው መፈጸሙን ቤተሰቦቹ ለአሜሪካ ድምፅ ተናግረዋል። ለአሜሪካ ድምፅ ገልሞ ዳዊት ከአዳማ።
ገልሞ ዳዊት እናመሰግናለን። ስርጭታችን ይቀጥላል። ቀጣዩ ዘገባ ደግሞ ወዲህ ወደ አሜሪካ ይመልሰናል። በዩናይትድ ስቴትስ ሰሜን ምስራቅ ክፍለ ግዛት ፊላደልፊያ ውስጥ ከትምህርት ቤት ወጥተው አውቶቡስ ሲጠብቁ የነበሩ 8 ታዳጊ ወጣቶች ድንገት በተከፈተ ጅምላ ተኩስ መቁሰላቸውን የአካባቢው ባለሥልጣናት አስታውቀዋል። በአሶሴትድ ፕሬስ የተቀናበረውን የዚህን ዘገባ ደረጀ ደስታ ያሰማናል።
የፊላዴልፊያ ፖሊስ ኮሚሽነር ኬቨን እንደተናገሩት ድርጊቱ የተፈጸመው ከሰሜን ምስራቅ ሁለተኛ ደረጃ ትምህርት ቤት የወጡ ተማሪዎች አውቶቡስ የተጠባበቁ ባሉበት ወቅት ከትንሽ መኪና የወረዱ ሶስት ሰዎች ከመኪናቸው ወጥተው ከ30 በላይ የሚሆኑ ጥይቶችን ባርከፈከፉበት ወቅት ነው። ቤተል እንደተናገሩት ከቆሰሉት ተማሪዎች መካከል 9 ጊዜ በጥይት የተመታው የ16 ዓመት ወጣት በጽኑ ቆስሏል። ሌሎች በደህና ሁኔታ ላይ ይገኛሉ።
ለሶስት ቀናት እዚህ ተቀምጦ ይህን ማየት ከባድ ነው። ወደ ትምህርት ቤት ሲሄዱና ከትምህርት ቤት ሲመጡ በጥይት የተመቱ 11 ታዳጊዎች አሉን። ባለፉት ሶስት ቀናት የተመለከትነው የፈሪ በትር ተቀባይነት የለውም። ስለዚህ ጉዳይ ብዙ ጊዜ ደጋግሜ ተናግሬያለሁ። ለጠመንጃ ጥቃት ችግር እልባት ካልሰጠን፣ የጠመንጃን ጉዳይ መፍትሄ ካልሰጠን ዛሬ ያየነውን የምናየው።
ከንቲባ ቸረል ፓርከር ከከተማው ፖሊስ ኮሚሽነር እና አቃቢ ሕግ እንዲሁም ከትምህርት ቤቱ የበላይ ተቆጣጣሪ ጋር በቦታው ላይ ሆነው ሲናገሩ የእናንተና የሕዝብን ጤንነት ለማረጋገጥ የምንችለውን ሁሉ እናደርጋለን ብለዋል። ይህን ለማድረግ ሁሉንም ሕጋዊና ሕገ መንግስታዊ ድንጋጌዎችን እንጠቀማለን። ይህንንም ስናደርግም ይቅርታ አንጠይቅም ሲሉ አክለዋል። በአካባቢው ለሰባት ዓመታት ነዋሪ መሆናቸውን የገለጹት አልፍሬድ ኢዳ ከቅርብ ጊዜ ወዲህ አካባቢው የበለጠ ደህንነቱ ያልተጠበቀ አካባቢ የሆነ መምጣቱን ተናግረዋል።
ጥሩ አካባቢ ነበር አይደል? እዚህ ሰፈር የሚኖሩትን እያንዳንዳቸውን አውቃቸዋለሁ። ጥሩ ሰዎች ናቸው። ለእኔ ግን በጣም አስፈሪ የሆነ ነው። በጣም እየተበላሸ መጥቷል። ይህን ሰፈር ለመልቀቅ ተዘጋጅቻለሁ። የባለቤቴን ወንድም ነግረዋለሁ። ምናልባት ይህን ቤት መሸጥ ይኖርበታል። እኔ እዚህ መኖር አልችልም። መውጣት እፈልጋለሁ። አሁን 60 ዓመት እየሞላኝ ነው። እንደዚህ ሆኜ መኖር አልፈልግም። ጸጥ ወዳለውና ሰላማዊ ወደሆኑት ተራሮች መውጣ ይሻለኛል። ከዚህ ነገር ጋር መታገል አልፈልግም።
ትላንት ረቡዕ ፊላዴልፊያ ውስጥ የተሰማው ተኩስ በሕዝብ ትራንስፖርት ስርዓቱ በበርካታ ቀናት ውስጥ ለአራተኛ ጊዜ የተፈጸመ ክስተት ነው።
ደረጀ ደስታ እናመሰግናለን። የአሜሪካው ፕሬዚደንት ጆ ባይደን ከጦርነት እስከ ኢኮኖሚ የሚዳስሰውን ንግግራቸውን ዛሬ ምሽት ያደርጋሉ። ዩናይትድ ስቴትስ ለምርጫ እየተዘጋጀች ባለችበት ወቅት ስቴት ኦፍ ዘ ዩኒየን የተሰኘውን የአሜሪካንን የዛሬ ወይም ወቅታዊ ሁኔታ የሚዳስስ ዓመታዊ ንግግራቸውን ዛሬ ምሽት የሚያደርጉት የአሜሪካው ፕሬዚደንት ጆ ባይደን ስለ ኢኮኖሚ አያያዛቸው፣ የሥነ ተዋልዶ መብት፣ ስደትና በዩክሬንና በጋዛ ስለሚካሄደው ጦርነት ያነሳሉ ተብሎ ይጠበቃል። የ81 ዓመቱ ባይደን ንግግሩን ለሁለተኛ የስልጣን ዘመን በአካልና በአእምሮ ብቁ መሆናቸውንም ለማሳየት ይጠቀሙበታል ተብሏል። የአሜሪካ ድምፅ የዋይት ሀውስ ዘጋቢ አኒታ ፓውል ያዘጋጀችውን ዘገባ ስመኝሽ የቆየት አቅርበዋለች።
በዩናይትድ ስቴትስ ምርጫ በሚደረግበት ዓመት የዩናይትድ ስቴትስን የዛሬ ሁኔታ የሚዳስሰው ዓመታዊ ንግግር ወይም ስቴት ኦፍ ዩኒየን በድጋሚ ለመመረጥ ጥረት እያደረጉ ላሉት ፕሬዚዳንት ጆ ባይደን የአንድ ሰዓት የትኩረት ጊዜ ይሰጣቸዋል። እንደ ኢኮኖሚ፣ ስደት፣ ስነ ተዋልዶ መብትና ለዩክሬንና እስራኤል የሚሰጥ እርዳታ የመሳሰሉ መራጮችን የሚያሳስቡ ጉዳዮች ላይ እየሰሩ ያሉትን ስራና ከተሸነፉ አማራጩ ምን ሊሆን እንደሚችል የማብራራት እድልም ይሰጣቸዋል። ይህን ማድረግ ለማንኛውም ፕሬዝዳንት አስቸጋሪ ስራ ቢሆንም ባይደን ሊለውጡት በማይችሉት ነገር ትልቅ ተቃውሞ ከፊታቸው እንደሚጠብቃቸው በምርጫ ሂደቶች ዙሪያ መረጃ የሚያሰባስበው IPSOS የተሰኘ ተቋም ምክትል ፕሬዝዳንት ክሪስ ጃክሰን ያስረዳሉ።
የአሜሪካ ሕዝብ የባይደን ዕድሜ ያሳስበዋል። ይሄ ደግሞ ዳግም ለመመረጥ በሚያደርጉት ቅስቀሳ ማለፍ ያለባቸው ቁልፍ ፈተና ይመስለኛል።
የዋይት ሀውስ ብሔራዊ ደህንነት ኮሚኒኬሽን አማካሪ ጆን ከርቢ ፕሬዝዳንቱ በዛሬው ንግግራቸው የሚያተኩሩባቸውን ጉዳዮች ለአሜሪካ ድምፅ አስረድተዋል።
የዩናይትድ ስቴትስ ፕሬዚደንት ሆነው ባገለግሉባቸው ሶስት ዓመታት ተኩል ውስጥ ከኢኮኖሚ እስከ ትምህርት እስከ ጤናና ስራ ቅጥር ስላከናወኗቸው አስደናቂ ነገሮች ለአሜሪካ ሕዝብ፣ ለምክር ቤቱ አባላትና እውነቱን ለመናገር ለዓለም በአጠቃላይ ለመናገር ጓጉተው እየጠበቁ ነው። በዓለም መድረክ ላይም ቢሆን የአሜሪካ አመራር ወደ ዓለም መድረክ ስለመመለሱም ሁኔታም ጭምር።
ፕሬዝዳንታዊ ተንታኞች የባይደን ንግግር በፖሊሲ ላይ ማዕከል ያደረጉ መሆናቸውን ቢገልጹም ትክክለኛው ስሜት የሚመጣው ግን ከአቀራረባቸውና ከታዳሚው ጋር በሚኖራቸው መስተጋብር መሆኑን ኦስቲን በተሰኘችው ከተማ የሚገኘው የቴክሳስ ዩኒቨርሲቲ የታሪክ መምህር የሆኑት ጀርሚ ሱሪ ያስረዳሉ።
በምክር ቤት ውስጥ መገኘትና ከምክር ቤቱ አባላት ጋር መደባለቅ የሚያስደስታቸው ይመስለኛል። ከዚህ ቀደም ካደረጓቸው ዓመታዊ ንግግሮች ጎልቶ የሚነሳው ሪፐብሊካኖች ጨዋነት በጎደለበት ሁኔታ የተገዳደሯቸውና ያላገጡባቸው ጊዜ ነው። እሳቸው ግን በብስለት በቀልድ እያዋዙና እየሳቁ በብቃት ነበር የመለሱላቸው።
ባይደን ቤተሰቦቻቸው በሐማስ የታገቱባቸው አሜሪካዊ ቤተሰቦች በንግግሩ ላይ እንዲታደሙ መጋበዛቸውን የሚያመለክቱት የውጭ ፖሊሲ ተንታኞች በተለይ በጋዛ ባለው ግጭት ዙሪያ የተለየ አጽንኦት ሰጥተው ይናገራሉ ብለው ይጠብቃሉ። ሜሪሳ ኩርማ በዊልሰን ማዕከል የመካከለኛው ምስራቅ ፕሮግራም ዳይሬክተር ናቸው።
ያለፈው ዓመት ስቴት ኦፍ ዩኒየን ትንሽ ወደ ሀገር ውስጥ ጉዳዮች ያዘነበለ ነበር። በእርግጥ የውጭ ፖሊሲውም በተለይ በመካከለኛው ምስራቅ ያለው ግጭት ከሀገር ውስጥ ጉዳይ ጋርም ይያያዛል። ነገር ግን በእርግጠኝነት የፕሬዝዳንቱን አብላጫ ትኩረት ይወስዳል። ምክንያቱም አሁን በሰዎች አይምሮ ውስጥ ያለው እሱ ነው።
የህዝብ አስተያየት የሚያሰባስቡ ተቋማት በመራጮች አይምሮ ውስጥ ሌላም ሰው መኖሩን ያስታውሳሉ። ክሪስ ጃክሰን
ለባይደን ዋናው ነገር ከትራምፕ ጋር ተወዳድረው ምርጫውን ማሸነፍ እንደሚችሉ ማሳየት ነው። በኢኮኖሚው፣ በስደት ወይንም በሌሎች ጉዳዮች ላይ ጥሩ እየሰሩ ነው ወይ ከሚለው ጥያቄም በላይ ዋናው ማሳየት ያለባቸው ቁልፍ ነገር ያ ነው።
ባይደን በሐሙስ ምሽት ንግግራቸው ለነዚህ ሁሉ ጥያቄዎች መልስ ለመስጠት እድሉን ያገኛሉ። በአኒታ ፓውል ለቀረበው ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
በመከታተል ላይ ያላችሁት ከአሜሪካ ድምፅ ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት ነው። የመጀመሪያውን አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ጥንቅራችን ኢትዮጵያ የሳተላይት መረጃ ለአገራት የመስጠት አገልግሎት እንደጀመረች ማስታወቋን ይመለከታል። ኢትዮጵያ በእንጦጦ የኦብዘርቫቶሪ እና የምርምር ማዕከል ውስጥ የሚገኘው የብዝሃ ሳተላይት መረጃ መቀበያ ጣቢያዋ ለሌሎች ተቋማትና አገራት የመረጃ አገልግሎት መስጠት እንደጀመረ አስታውቃለች። የሳተላይት ግንኙነት መረጃን በመቀበል መረጃን በመተንተንና መረጃን በመስጠት ጣቢያው ከጀመራቸው አገልግሎቶች እንደሚጠቀሱ በኢትዮጵያ የስፔስ ሳይንስ እና የጂኦስፔሻል ኢንስቲትዩት የሳተላይት ኦፕሬሽን ስራ አስፈጻሚ ኢንጂነር መላኩ ሙካ ለቪኦኤ ገልጸዋል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት የሰጡት የስፔስ ሳይንስና የአስትሮኖሚ ተመራማሪው ዶክተር ሶሎሞን በላይ ደግሞ በኢትዮጵያ ይፋ የተደረገው አገልግሎት ከሌሎች ሀገራትም ጠቃሚ መረጃ ለማግኘት እንደሚያግዝ ጠቁመዋል። ገብረ ሚካኤል ገብረ መድን ዝርዝሩን ያቀርብልናል።
ከሁለት ዓመት በፊት በቻይናዊ ተቋራጭ ኩባንያ የተገነባውና በእንጦጦ የኦብዘርቫቶሪና ምርምር ማዕከል ውስጥ የሚገኘው የሳተላይት መረጃ መቀበያ ጣቢያ ለሌሎች ሀገራትና ተቋማት አገልግሎት መስጠት መጀመሩን ይፋ ያደረጉት በኢትዮጵያ የስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የሳተላይት ኦፕሬሽን መሪ ሥራ አስፈጻሚ ኢንጂነር መላኩ ሙካ ስለ ብዝሃ ሳተላይት መረጃ መቀበያ ጣቢያው የአገልግሎት አጀማመር ነግረውናል። ሀገራትና ተቋማት ከጣቢያው ልዩ ልዩ አገልግሎቶችን ማግኘት እንደሚችሉ የጠቆሙት ኢንጂነር መላኩ አገልግሎቱ የውጭ ምንዛሪ ያስገኛል ብለዋል።
በዋናነት የሳተላይት ኮሚኒኬሽን ዳታ የመቀበል ያንን ዳታ ፕሮሰስ ለማድረግ እና ይህንን አገልግሎት ለሚጠቀሙ ሀገራት ወይም ድርጅቶች ዳታውን በሪል ታይም አፕሊንክ የማድረግ ስራዎችን የሚያጠቃልል ነው ማለት ነው። ያንን አገልግሎት ለሚፈልጉ ድርጅቶች ወይም ሀገራቶች ሳተላይታቸው በሚያልፉበት ጊዜ ሊሆን ይችላል፣ በሚያልፉበት ብዛት ማለት ነው፣ ፐርፓስ እንለዋለን፣ በሚጠቀሙበት ጊዜ ሊሆን ይችላል ወይ ፐር ሚኒት ሊሆን ይችላል፣ ወይም ደግሞ በአጭር ጊዜ ሰብስክሪፕሽን ያንን አገልግሎት በመስጠት ለዚህ ደግሞ ለተጠቀሙበት ሰዓት ወይም ፓስ ክፍያ የሚከፈልበት አግባብ አለ ማለት ነው። አገልግሎቱን የሚሰጠው ተቋም ገቢ ማግኘት ይቻላል ከዚህ አገልግሎት።
የስፔስ ሳይንስና የአስትሮኖሚ ተመራማሪ ዶክተር ሰለሞን በላይ ስለ ጉዳዩ ለአሜሪካ ድምፅ በሰጡት አስተያየት እንዲህ አይነት ጣቢያዎች ከሳተላይቶች መረጃዎችን ለመቀበል ትዕዛዝ ለመስጠትና ሳተላይቶችን ለመቆጣጠር እንደሚያስችሉ አስረድተዋል። የመረጃ መቀበያ ጣቢያዎቹ ዋና ዓላማም ሳተላይቶችን ለማምጠቅ እንደሆነ የገለጹት ዶክተር ሰለሞን ኢትዮጵያ ግን በየዓመቱ ይህን ማድረግ ስለማትችል ጣቢያውን ለገቢ ማስገኛነትና ከሌሎች ሀገራት መረጃ ለመቀበል ትጠቀምበታለች ብለዋል።
አንተ ሳተላይት የለህም፣ ሌሎች ሳተላይት አላቸው። በዚህም ያልፉት የአንተን ሳተላይት ማነው ግራውንድ ስቴሽን ይከራያሉ። ዳታውን እነሱ ይወስዳሉ። አንተ ዳታ ላይ መረጃ ላይ ኖረህ ይችላል። ዳታውን ይወስዳሉ፣ እነሱ ለገበያ ላይ ያውሉታል ማለት ነው። ሳተላይት ያላቸው የሆነ ፐርሰንት ዳታ መረጃ ለምትፈልገው እኔ እሰጥሃለሁ። ነገር ግን እናንተ ጋር ያለው በኢትዮጵያ በሚያልፈው ኦርቢት ወይም ምህዋር ላይ ጥሩ የሆነ የሳተላይት መረጃ ስላለ ያን መረጃ እኔም ልጠቀምበት እና የጋራ እንጠቀም ይልሃል። እነዚህ ሁሉ ስምምነት ማለት ነው። በእነዚህም ያገለግላል። እሱ ግራውንድ ስቴሽን መኖር ሳተላይቶችም አብሮ ቢኖሩ የበለጠ ጥሩ ነው። ነገር ግን ግራውንድ ስቴሽን መኖር አንድ ሀብት ነው፣ አንድ መሰረተ ልማት። ቢያንስ ዳታውን ሳተላይት ላውንች ያደረጋቸው ሰዎች ቢፈቅዱልህ ኢትዮጵያ ላይ ያለውን የእነሱ ፍቃድ ላይ መሰረት አድርጎ እነሱ ሲፈቅዱልህ መረጃውን ዳታውን ወስደ ለሀገርህም ለምንም ብትጠቀምበት አንድ ባዲው ነው እና ጠቀሜታ አለው፣ ጥቅም አለ።
አንዲት ሀገር የህዋ ምርምር መርሃ ግብር አለኝ ካለች ቢያንስ በዓመት አንድ ጊዜ ሳተላይት ማምጠቅ ይኖርባታል ይላሉ ዶክተር ሰለሞን። የሳተላይት መረጃ መቀበያ ጣቢያ መገንባትም ይህን ለማድረግ እድል የሚሰጥ እርምጃ እንደሆነ አስገንዝበዋል። ኢንጂነር መላኩ በበኩላቸው በዓለም ላይ 300 የሳተላይት መረጃ መቀበያ ጣቢያዎች መኖራቸውን ጠቅሰው ጣቢያዎቹ ከሚሰጡት አገልግሎትም 61 ቢሊዮን ዶላር ገቢ እንደሚገኝበት አብራርተዋል። በኢትዮጵያ ይፋ የሆነው አገልግሎትም ገቢ የማስገኘት ዓላማ እንዳለው ገልጸው ተጠቃሚዎቹም ባለ ሳተላይቶች ናቸው ብለዋል።
ይህንን አገልግሎት የሚፈልጉት ተቋማት ወይም ሀገራት በሁለት ካታጎሪ ልናያቸው እንችላለን። የመጀመሪያው ካታጎሪ ትልቅ ድርጅቶች ሆነው ከሳተላይት ጋር ግን ፕሪቴንድ የሆነ ወይም ግሎባል የሆነ ዓለም አቀፋዊ ሽፋን የሚፈልጉ ተቋማት በየአካል ሳተላይት ግራውንድ ስቴሽኖችን ከመትከል በተጨማሪ ያሉትን ኤግዚስቲንግ ያሉትን ግራውንድ ስቴሽኖችን እንደ ግራውንድ ስቴሽን ኔትወርክ በመጠቀም ዓለም አቀፋዊ ያላቸውን ሽፋን ማሳደግ ይችላሉ። ሌላኞቹ ደግሞ ካታጎሪዎች እንግዲህ አሁን በጣም ስፔስ በጣም እያደገ ነው። ትናንሽ ተቋማት ስታርታፕስ በደንብ እየገቡ ነው እና እነዚህ ስታርታፕስ የሚያደርጉት ፎከስ የሚያደርጉት አንዳንዶቹ ሳተላይት ዴቨሎፕመንት ላይ ብቻ ፎከስ ያደርጉ እና ለዚህ ለሳተላይት መሬት መረጃ መቀበያ ጣቢያ ላይ ለዚህ አገልግሎት ኢንቨስት የሚያደርጉት በጀት ላይኖራቸው ይችላል። ወይም ደግሞ በጸጠና መንገድ ይህንን አገልግሎት ከተለያየ ካላቸው ተቋማት ለማግኘት ሲባል እነዚህ ትናንሽ ወይም ወደ ኢንዱስትሪ እየገቡ ያሉ እንትኖች አገልግሎትን ይጠቀማሉ ማለት ነው።
የስፔስ ሳይንስና የአስትሮኖሚ ተመራማሪው ዶክተር ሰለሞን ደግሞ መንግስት ይህን አገልግሎት የመስጠት ኃላፊነቱን ለግሉ ዘርፍ እንዲተው ይመክራሉ። በምትኩ ከፍ ባሉ የህዋ ምርምር የአቅም ግንባታና የመሰረተ ልማት ማስፋፊያ ተግባራት ላይ ቢሰማራ ሀገሪቱ የበለጠ ልትጠቀም እንደምትችል ያመለክታሉ።
አቅም ነው የምትገነባው፣ ኢንፍራስትራክቸር ነው ዲቨሎፕመንት አደረገው። ስለዚህ ኬፔብል ነው የምታደረገው። አየሁ በደንብ ኬፔብል ስታደረጋለ ኢኔብል ኢንቫይሮንመንት ነው አስቻይ አካባቢ የምትፈጥርለት። ስለዚህ አስቻይ አካባቢ ስትፈጥረው ዳታውን ሳተላይትን ላውንችን ሲኖር ይህን ሲኖር ወደ ፕራይቬት ሴክተር ነው ሊንክ ማድረግ ያለ። ፕራይቬት ሴክተር ስራ ይፈጥራሉ፣ ሊንክ ያደርጋሉ፣ እነሱ እንዲሸጡ አንተ ታቀርብለህ። በቃ ይሄ የትም ሀገር ይኸው አሁን በብዙ ያደጉ ሀገሮች ደግ ሳተላይት ለሴኪሪቲ እና በጣም የተወሰኑ ለሆነ ሚሽን ካልሆነ በስተቀር ብዙ ሀገሮች ሳተላይት ላውንች ማድረጉን ወደ ፕራይቬት እየቀየሩት ነው። እየወሰዱት ነገር ጠንካራ ሬጉላተሪ ፍሬምወርክ አለ ማለት ነው። ያን ስታረግ መንግስት ይሄን ነው ማለት ይሄ ስታደረግ ነው የምታድገው። ቴክኖሎጂው አለ፣ የሰው ሀይል አለ፣ ኢንፍራስትራክቸር አለ፣ ሀብት አሎኬት ታደረገ። ኢት ኢዝ ሳይንስ የገቨርንመንት ኢንተርቬንሽን የገቨርንመንት ተንገገበረትን የሚፈልገው ስፔስ ሳይንስ ነው ቴክኖሎጂ።
በሶስት ሚሊዮን ዩሮ ወጪ የተገነባውና 7.3 ሜትር ከፍታ ያለው ይኸው የብዝሃ ሳተላይት መረጃ መቀበያ ጣቢያ የሳተላይት መረጃዎችን የማካበት የመተንተንና ወደ ምስል የመለወጥ ተግባራትን እንደሚያከናውን ታውቋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ።
በለውጥ ጊዜ ዓለም መረጋጋት ሲያጣ የምንሰማውና የምናየው ሲለያዩ እውነትን እንሻለን። የሚነገረን ከሚሆነው ጥቂቱን ሲሆን ማመን ይሳነናል። ቀውስ ባየለባቸው ቀኖች ህልሞቻችን፣ ተስፋዎቻችን፣ የተሻለ ነገን መሻታችን ሳይቀር በነጻው ፕሬስ ላይ ይመረኮዛሉ። ከአሜሪካ ድምፅ ታሪኮችን እንነግራችኋለን። ሰዎች በድፍረት የሚያዩአቸውን ዘገባዎች እናቀርባለን። ዓለምን እናገናኛለን። በእውነትም እናስተሳስረዋለን። በአሜሪካ ድምፅ ታሪኮችን የምናሳየው በምልአት ነው።
ስርጭታችን ይቀጥላል። ቀጣዩ ዘገባ የቻይናና የአሜሪካን ግንኙነት የተመለከተ ይሆናል። የቻይናው የውጭ ጉዳይ ሚኒስትር በዩናይትድ ስቴትስ ላይ ስድብ አዘል ትችት ሲሰነዝሩ አገራቸው ከሩሲያ ጋር ያላትን ግንኙነት ደግሞ አሞካሽተዋል። የውጭ ጉዳይ ሚኒስትሩ አስተያየታቸውን የሰጡት የአገሪቱ ፓርላማ በከፍተኛ ጥበቃ ስር ሆኖ ከሚያካሄደው ስብሰባ ጎን ለጎን ነው። የቪኦኤው ቢል ጋሎ ከቤጂንግ የላከው ዘገባ እንደሚከተለው ይቀርባል።
ቻይና በአሜሪካ ላይ የምትሰነዝረው የቃላት ጉሸማ እየጨመረ መጥተዋል። የውጭ ጉዳይ ሚኒስትሯ ዋንግ ዪ ቤጂንግ ላይ ዛሬ ሐሙስ ይህን ብለዋል።
ዩናይትድ ስቴትስ የምትናገረው ሌላ፣ የምትፈጽመው ግን ተቃራኒውን ከሆነ የአንድ አያል አገር ታማኝነት የቱ ላይ ነው? ቻይና የሚለው ስም በተጠራ ቁጥር የምትረበሽና የምትጨነቅ ከሆነ የአንድ አያል አገር በራስ መተማመን ምኑ ላይ ነው?
ዛሬ ቤጂንግ ላይ የተሰማው ትችት በሁለቱ ሀገራት መካከል ባለፈው መስከረም ከነበረው መልካም ሁኔታ የተለየ ነው። ባለፈው መስከረም ፕሬዚደንት ጆ ባይደን እና ፕሬዚደንት ሺ ጂንፒንግ ካሊፎርኒያ ላይ ተገናኝተው ነበር። ያ ስብሰባ በሁለቱ ሀገራት መካከል ያለው ግንኙነት የተረጋጋ እንዲሆን አስተዋጽኦ ማድረጉ ይነገራል። አሜሪካ ቃሏን የማትጠብቅ አገር ናት ሲሉ የተቹት ዋንግ ዪ ማዕቀብ በመጣል ቻይናን ለመግታት ትሞክራለች ብለዋል።
ማንኛውንም ምክንያት ተጠቅሞ በቻይና ላይ ለማላከክ ያለው ፍላጎት የማይታመን ደረጃ ላይ ደርሷል።
በሁለቱ ሀገራት መካከል በከፍተኛ ባለሥልጣኖቻቸው በኩል ንግግር እየቀጠለ ባለበትም ወቅት ዩናይትድ ስቴትስ በቻይና ላይ የጣለችውን ማዕቀብ በማጠናከር ላይ ነች። ይህም በሰብአዊ መብት አያያዟና ከሩሲያ ጋር ባላት ወዳጅነት ምክንያት እየመጣ ነው። ሞስኮቭ ዩክሬን ላይ ጦርነት በምታካሄድበትም ወቅት የውጭ ጉዳይ ሚኒስትሩ አገራቸው ከሩሲያ ጋር ያላትን ግንኙነት በተመለከተ የሚቀርበውን ትችት አጣጥለዋል። በታይዋን ላይ ያለው ግፊትም እንደቀጠለ ነው። በአገሪቱ አዲስ የሚሾሙትን ፕሬዚደንት የተገንጣይ አስተሳሰብ አራማጅ አድርጋ ቤጂንግ ትመለከታቸዋለች። በደቡብ ቻይና ባህር በግዛት ይገባኛል ምክንያት ከፊሊፒንስ ጋር የተፈጠረው ውጥረት እያየለ ባለበት ወቅትም የውጭ ጉዳይ ሚኒስትሩ በውጭ ኃይላት የሚሰነዘር ትንኮሳ ብለው ለገለጹት እንቅስቃሴ አገራቸው መልስ እንደምትሰጥ አስጠንቅቀዋል። የውጭ ጉዳይ ሚኒስትሩ አስተያየታቸውን የሰጡት በቤጂንግ የአገሪቱ ፓርላማ በከፍተኛ ጥበቃ ስር ሆኖ ስብሰባ በማካሄድ ላይ ባለበት ወቅት ነው። ስብሰባው ቻይና የገጠማት ከፍተኛ የኢኮኖሚ ቀውስ መልካም ገጽታ እንዲለብስ ይጥራል ተብሏል። በርካታ ተንታኞች እንደሚሉት የውጭ ጉዳይ ሚኒስትር ዋንግ ዪ አስተያየት ቻይና በዓመቱ የሚኖራትን የውጭ ፖሊሲ የሚያመላክት ነው። ጉዳዩ ያ ከሆነ ደግሞ ቻይና የምትጋፈጣቸው የማያልቁ ችግሮች አሉ።
በየዓመቱ በተሰማሩበት መስክ ልቅናን ላስመዘገቡ ትውልደ ኢትዮጵያ አሜሪካውያን ሴቶች ከበሬታ የሚሰጥ ድንቅነሽ ልዩ የሽልማት መርሃ ግብር ከሰሞኑ ተካሂዷል። በዚህ ዝግጅት ላይ ለትውልደ ኢትዮጵያውያን ማህበረሰብ በጎ ምሳሌ ይሆናሉ የተባሉ 6 ግለሰቦች ተሸልመዋል። ከምስጋናና ሽልማቱ ባሻገር በመድረኩ ሴቶች በሚገጥሟቸው ተግዳሮቶች ውይይት እንዲሁም አነቃቂ አፍታዎች ተካተዋል። ሀብታሙ ስዩም ከአሰናጆቹና ከተሸላሚዎቹ ጋር ያደረገው ቆይታ በመቀጠል ይቀርባል።
የአውሮፓውያኑ መጋቢት ወር በገባ የመጀመሪያዎቹ ቀናት ውስጥ በተሰማሩበት መስክ ልቅና ላሳዩ ኢትዮ አሜሪካውያን ሴቶች ከበሬታ የሚሰጥበት ልዩ መርሃ ግብር ይከናውናል። ለአምስተኛ ጊዜ የተካሄደው የሽልማትና የእውቅና ዝግጅት መጠሪያ ድንቅነሽ ይሰኛል። ሽልማቱን ካሰናዳው አካል መስራቾች መካከል አንዷ የሆነችውና የዘንድሮው ሽልማት ስነ ስርዓት የህዝብ ግንኙነት ጉዳይ ኃላፊ ጀሚላ ተሰማ ድንቅነሽ የሽልማት ስነ ስርዓት የመጋቢትን ወር ጠብቆ የሴቶችን ስኬት ለማጉላት ያለመበትን ምክንያት እንዲህ ታስረዳለች።
እንግዲህ ድንቅነሽ የምናከብረው በየአመቱ ማርችን እየጠበቅን ነው። ማርች ደግሞ በአለም አቀፍ ደረጃ እንደምታውቀው የሴቶች ቀን የሚከበርበት እንዲሁም ደግሞ እዚህ ሀገር የሴቶች ወር ተብሎ ነው የሚታወቀው ማርችን ጀነራል። እኛም እንግዲህ እንደ ድንቅነሽ ላቅ ያለ ሚና ለነበራቸው ማህበረሰባችን ውስጥ ትልቅ አስተዋጽኦ ላደረጉ በራሳቸው በህይወታቸው ስኬታማ ሆነው ለሌሎች ምሳሌ መሆን የሚችሉ ድንቅ ሴቶችን በተለይ ደግሞ እኛን ለየት የሚያደርገን እድሉን ያላገኙ ብዙ ስራ ሰርተው ለሌሎች ምሳሌ መሆን እየቻሉ እውቅና ሽልማት ያላገኙ ሴቶችን ትኩረት አድርገን ከማይኖሪቲ የሆኑትን እውቅናና ሽልማት የምንሰጥበት ፕሮግራም ነው ማለት ነው። በዚህ ውስጥ እንግዲህ ያለፉትን እንደዛ እውቅና ከመስጠታችን ባለፈ ለሚመጣው ለወጣቱም ተምሳሌት የሚሆኑ ሰዎችን ነው አብረን የምናወጣው ማለት ነው።
በሰሜን አሜሪካ በሚኖሩ ትውልድ ኢትዮጵያውያን ዘንድ መሰል የአክብሮትና ምስጋና ምሽቶች አዲስ አይደሉም። ይሁንና ተሸላሚዎች ከሚታጩበት ሂደትና አካታችነት ግቡ አንጻር የሽልማት ዝግጅቱ ልዩ እንደሆነ የነገረችን ደግሞ የድንቅነሽ ተቋም አጋር መስራችና የዘንድሮው ሽልማት ኃላፊ ሀሊማ በሽር ናት።
ስራዎችን የሚያልቅ ሴቶችን የሚያበረታታ ሁሉንም አካታች የሆነ ፕሮግራም እስካሁን ድረስ እንግዲህ አላጋጠመንም እና እንዲሁ ተሰባስበን ስንወያይ ለምን እኛን ጀምረውም በእኛ ይጀምራል ከሚል የኃላፊነት ስሜት ነው ይህንን ፕሮግራም መስራት የጀመርነው። ለምሳሌ ኢቨን አሁን የዘንድሮውን የዓለም አቀፍ የሴቶች ቀንን መርህ ቃል እንኳን ብናየው ኢንስፓየር ኢንክሉዥን ወይም ደግሞ ማካተትን ማነሳሳት የሚል ጭብጥ አለው እና ያ ማለት ሴቶችን ከየት መጡ፣ ምን ዘር አላቸው፣ ምን ሃይማኖት አላቸው፣ ምን አይነት የገቢ እርከን ላይ ነው ያሉት ሳንል እኩል እድል በተለያየ ጎዳና በትምህርቱም በስራውም በሁሉም እኩል እድል እንድንሰጣቸው እንድናበረታታቸው በተለይ ደግሞ በውጭ የሚኖሩ ትውልድ ኢትዮጵያውያን እና ኢትዮጵያውያን ያው መቼም ለየት እንላለን አይደል? በሰው ሀገር ስንኖር የመጣንበት ሀገር ወይም የተፈጠርንበት ሀገር አይደለም እና ያ ልዩነታችን የውበታችን ምንጭ እንጂ ከሌላው የሚያሳንሰን ነገር አለመሆኑን ሁላችንም እኩል ነን ያንን የሚደግፍና ያንን እንድናስተውልና ሴቶቻችንን ወደፊት እንድንገፋ ለሁላችን የተደረገ የተግባር ጥሪ።
በቨርጂኒያ ግዛት ስፕሪንግፊልድ ውስጥ በሚገኘው ዋተርፎርድ አዳራሽ በተካሄደው የዘንድሮ የሽልማት ስነ ስርዓት 7 ሴቶች ለክብር በቅተዋል። በልዩ የአመራር ክህሎት የሚመሩት ተቋም ለብዙሃን የተረፈ አገልግሎት እንዲሰጥ ያስቻሉት የወገኔ ፋውንዴሽን ኃላፊ ወይዘሮ ኒኒ ለገሰ ቀዳሚዋ ተሸላሚ ነበሩ። ሽልማቱ የፈጠረባቸውን ስሜት አጋርተውናል።
በጣም ነው ደስ ያለኝ። በራሳችን በሀገራችን ሰዎች ምስጋና ማግኘቱ ልክ ሌላ ደግሞ የተሻለ ለመስራት ስንቅ ነው እና በጣም ነው ማመሰግናቸው። ካላቸው ሰዓት የቤተሰብ ማስተዳደር ሙሉ ሁሉም ሰራተኞች ናቸው። ያንን ሁሉ ተቋቁመው እንደዚህ አይነት የሚያበረታታ ዝግጅት አድርገው የሚሰራ ሰው ፈልገው መርጠው ያንን ሰዓት መስዋዕት አድርገው እኔንም እዛው ስላካተቱኝ በጣም ደስተኛ ነኝ። ከልቤ ላመሰግናቸው ወዳለሁ።
ለበርካታ ዓመታት ከዩናይትድ ስቴትስ በተሻገሩ የሰብአዊነት ተግባራት የብዙሃንን ሕይወት ማፍካት እንደቻሉ የተነገረላቸው የተቀወ ዓለም አቀፍ ድርጅት መስራች ወይዘሮ ዚነት መሐመድ የዕድሜ ዘመን ልቅና ተሸላሚ ሆነዋል። በጤና በማህበረሰብ ንቃትና ሰብአዊነት አበርክቶት ስማቸው በክብር የተነሳው ወይዘሮ ዚነት የአሁኑ ሽልማት የቀጣይ የቤት ስራን ጠቋሚ አደራ አድርገው ቆጥረውታል።
ድንቅነሽ ራሱ እውነትም ከሰማቸው በላይ ነው። እንደዚህ አይነት ስራ ሰርተው እኛን ደግሞ ትንሽ ለሰራናት ለማበረታታት ለወደፊት ተስፋ እንዲኖራል ጠርተው እንደዚህ አይነት ሽልማትም ስለሰጡኝ በጣም ተደስቻለሁ። ገና ለወደፊቱ ብዙ ይጠበቅብናል። እንደ ኮሚኒቲም ሆነን እዚህም አገር ለተወለዱት ወጣቶቻችን አገር ቤት ላሉትም ደግሞ ወገኖቻችን መርዳት ስላለብን ይህንን አጀማመር ልክ እንደ ሆምወርክ ነው ብዬ ነው የማየው። ገና መጀመራችን ነው እና ለእኔ በበኩሌ ይህን ነገር እንድሰራ እንድገፋበት ብዙ ነገራችን ማድረግ እንዳለብኝ ነው ያሳየኝ እና በጣም ደስ ብሎኛል።
በትምህርት ዘርፍ ላከታተሉት አርያነት ያለው የስኬት ታሪክ የክብር ሽልማት የተበረከተላቸው ሌላኛዋ ተሸላሚ ዶክተር ሊያ ብርሃኒ ናቸው። ዶክተር ሊያ የማህፀንና ጽንስ ሐኪም ለመሆን ያስቻላቸውን የሕክምና ትምህርት በላቀ ሁኔታ በማጠናቀቅ ሳይገቱ በጤና አገልግሎት አስተዳደር የማስተርስ ዲግሪ፣ በሕግ ትምህርት የጁሪ ዶክትሬት ዲግሪ ለመጫን የበቁ ናቸው። ሸላሚውን ተቋም አመስግነው ለትምህርት ዓለም ስኬት ካበቋቸው ሚስጥሮች የተወሰነውን አጋርተውናል።
ሚስጥሩ ትልቁ ሚስጥር ምንድን ነው? ግቡ ዲግሪው
ግራጁዌት ተደርጎ የሚገኘው ነገር ሳይሆን ራሱ ፕሮሰሱ ትምህርትን የመገብየት ፕሮሰሱ ራሱ የሚያስደስት ነገር አለው እና ትምህርትን መውደድ ራስን ማሻሻልን ያንን ፕሮሰስ መውደድ ነው በጣም በቃ ፊውል አድርጎ ካንዱ ወደ አንዱ የሚያስገባው አንዱ እሱ ነው። ሁለተኛ ደግሞ ትንንሽ ግቦች ሴት ማድረግ ማለት ሆምወርክ ዴድላይን ካለኝ እሷ ላይ ብቻ ፎከስ ማድረግ፣ ፋይናል ኤግዛም ካለ እሷ ላይ ብቻ ፎከስ ማድረግ። ብዙ ብዙ ያስከፍላል፣ ዋጋ ያስከፍላል። ሰርግ፣ የጓደኛ ሰርግ አለ አይደለም፣ የተለያዩ እንትኖች ጊቭ አፕ ማድረግ ሊያስፈልግ ይችላል። የግድ መሆን የለበትም። አንዳንዱ ግን ለምሳሌ ሜዲካል ስኩል ብዙ ነገር ጊቭ አፕ ማድረግ ነበረብኝ በዛ ውስጥ በማልፍበት።
ዘንድሮ ላይ በማህበረሰብ አገልግሎት ተሸላሚ የሆኑት ይመለከተኛል በሚሰኘው የበጎ አድራጎት ተቋማቸው አማካኝነት ድጋፍ ለተነፈጋቸው ኢትዮጵያውያን ተስፋ መሆን የቻሉት ወይዘሮ ነይማ ሙዘይን ሆነዋል። በተወካያቸው በኩል ሽልማቱን ተቀብለዋል። ወደ ቀሪ ተሸላሚዎች እንመለሳለን። ስለ ምሽቱ ሌሎች ክንዋኔዎች ጥቂት እንበላችሁ። ይህ ምሽት የምስጋናና የአክብሮት ምሽት ብቻ አይደለም። ትውልድ ኢትዮጵያን ሴቶች የሚገጥሟቸውን ተግዳሮቶች የሚመክቱባቸው መላዎች በአነቃቂ ተናጋሪዎች በኩል የተወሱበት፣ ብቻቸውን ልጆችን የሚያሳድጉ እናቶችን የተመለከተ አጭር ውይይት የቀረበበትም ነበረ። ወደ ሽልማቱ ስንመለስ በንግድ ዘርፍ ልቅና የዘንድሮ ተሸላሚ ዶክተር አልያት ኢማም ሆነዋል። ዶክተር አልያት ቨርጂኒያ ቤች ከተማ የሚገኘው አትላንቲክ ፊዚካል ቴራፒ የተባለ ሕክምና ተቋም መስራችና ሐኪም ናቸው። የአሁኑ ሽልማት ከጀርባ ሆኖ ላገዟቸው ሁሉ የሚዳረስ ክብር መሆኑን ነግረውናል።
ለዚህ ሽልማት መሆኔ በጣም ደስ ብሎኛል። ያው ይሄ ሽልማት የኔ ብቻ አይደለም፣ የብዙ ሰዎች ሰፖርት አለበት። ልጆቼ፣ አራት ልጆቼ፣ ቲኔጀር ልጆቼ፣ የባለቤቴ፣ የወንድሞቼ፣ የእናት፣ የአባቴ አባቴ ደግሞ በህይወት ሆኖ ይሄንን ነገር ቢያይ ኖሮ በጣም ደስተኛ ይሆን ነበር እና በጣም ደስተኛ ነኝ። ለወደፊቱ ጄኔሬሽን የምመክረው ነገር ቢኖር ማንም ሰው የፈለገውን ነገር አሜሪካን ቁጭ ብሎ ማድረግ እንደሚችል። እኔ ሊቪንግ ዊትነስ ነኝ። ምክንያቱም ምንም ነገር በቀላል የሚገኝ ነገር አይደለም፣ ግን የሰው ልጅ ፍላጎት ካለው ዲተርሚኔሽን ካለው ማድረግ እንደሚችል ነው። እኔ የዛ ልብ ይመስለኝ።
ድንቅነሽ የሽልማት ስነ ስርዓት ስኬት የደራረቡ አዋቂ ሴቶችን ብቻ ሳይሆን በለጋ እድሜያቸው ተስፋ ሰጪ አቅምን ያሳዩ የነገ ባላደራዎችንም ሸልመዋል። የሜሪላንድ ዩኒቨርሲቲ የፋይናንስ ትምህርት ክፍል ተማሪ ትውልደ ኢትዮጵያውያን ሕጻናትን ከአማርኛ ፊደላት ጋር የሚያስተዋውቀው ሀሁ ለርን ተቋም መስራችና በጎ ፈቃደኛዋ ሀና ተስፋዬ የዚህ ዘርፍ ተሸላሚ ናት። በዚህ ዘርፍ ሌላኛዋ ተሸላሚ ወጣት ሪሃን መሐመድ ስትሆን የአሜሪካን ዩኒቨርሲቲ ተማሪ የሆነችው ሪሃን ከተለያዩ ማህበረሰብ አቀፍ ተቋማት ጋር በመተባበር ያበረከተችው ብዙሃንን የጠቀመ አገልግሎት እውቅና ተሰጥቷታል። ሁለቱ ወጣቶች ስለ ሽልማቱ ቀጣዩን ብለውናል። ከሀናን ጀምር።
አመሰግናለሁ። በጣም ደስተኛ ነኝ ይሄ ሽልማት ስለተሰጠኝ። ያው ብዙ ሰዎች ነበሩ እዚህ እና የእነሱንም ጆርኒ መስማትና ከእነሱ መማር በጣም ኢንስፓይሪንግ ነበረ። እኔም ለእኔ ይሄ ሽልማት ላይክ ወደፊት ብዙ ነገር እንዳደርግ ሞቲቬት የሚያደርገኝ ነገር ነው። ገና ብዙ የሚሰራ ነገር አለ፣ ምንም አልሰራውም ገና። ለዛ በርቺ የሚል ሞቲቬሽን የሰጠኝ ሽልማት ነው። በጣም አመሰግናለሁ።
እውነት ለመናገር በጣም ተገርሚያለሁ። ይህንን ሽልማት አገኛለሁ ብዬ አልጠበቅኩም። ለሌሎች ሴቶች ምሳሌ የሚሆን ሽልማት ነው። ምንም እንኳን ወጣት ብሆንም ሌሎችን ሴቶች ለማየት መቻሌ በራሱ እጅግ ድንቅ ነገር ከመሆኑ ባሻገር የሚያበረታታም ነው።
የዛሬ 5 ዓመት ገደማ የጋራ ህልም ባላቸው 6 ኢትዮ አሜሪካውያን ሴቶች የተቋቋሙ ድንቅነሽ የሽልማት መርሃ ግብር በዋነኝነት በመስራቾች ርብርብና በደጋፊዎች አስተዋጽኦ ዛሬ ላይ መድረሱ በተወሳበት መድረክ ላይ ጅምር ተግባራቶቹ ተስፋፍተው ተገቢ እውቅና ማግኘት የሚገባቸው ተጨማሪ ሴቶች ወደ አደባባይ የወጡ ዘንድ የዓላማ ተጋሪዎች የማይረግብ ድጋፍ እንደሚያሻ መስራቾች ተናግረዋል። በዘንድሮው የድንቅነሽ መርሃ ግብር ላይ ከቁም ነገሩ ዝግጅት ጎን ለጎን ድንቅ የሥነ ግጥምና ሥነ ጽሑፍ ሥራዎችን ያቀረቡ ሴቶችም አድምቀውታል። ለአሜሪካ ድምፅ ሀብታሙ ስዩም ዋሽንግተን ዲሲ።
ክብራትና ክብራን የምሽቱ ስርጭታችን በዚህ ተጠናቋል። እስካሁን ድረስ አብራችሁ ስለቆያችሁ እናመሰግናለን። ሳስተናግዳችሁ ያመሸሁት እንግዲህ ወልዴ፣ ስርጭቱን ከስቱዲዮ ሲቆጣጠርልን የነበረው ንጉሡ ታምሬ፣ የምሽቱ ዋና አዘጋጅ ጽዮን ግርማ። ነገ ምሽት በተመሳሳይ ሰዓት እንገናኝ። መልካም ምሽት።